ላውዴቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ በአዲሱ የስርጭት ጊዜና ሞገድ ከሰኞ ታህሳስ 9 እስከ እሁድ ታህሳስ 22 ቀን 2010 ዓመተ ምህረት ድረስ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን የሙከራ ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የጥር 24 ቀን 2010 ዓመተ ምህረት ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የማህበረሰብ ክፍሎች ዘንድ 2018 ዓመተ ምህረት አዲስ ዓመት በትናንትናው ዕለት በመላው ዓለም በደማቅ ሁኔታ ተከብሮ መዋሉ ይታወሳል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ በዚሁ የአዲስ ዓመት መጀመሪያ የእግዚአብሔር እናት የሆነችው የእመቤታችን ቅድስት ድንግል ማርያም ዓመታዊ በዓል ተከብሮ አልፏል። በዕለቱ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በእርሳቸው መሪነት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን በቅድሚያ እናስደምጣቸዋለን። በማስከተልም ርዕሰ ሊቃነ ጳጳሳት ፍራንችስኮስ የአመፀኞችን ልብ እግዚአብሔር እንዲያስተካክለው በጸሎት መማጸናቸው መገለጹንና በተጨማሪም ሰላምን በተስፋ መጠበቅ እንደሚያስፈልግ መናገራቸውን የሚገልጹ ዜናዎችን በዛሬው ዕለት ዝግጅታችን በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን።
የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የዓለማችን የማኅበረሰብ ክፍሎች ዘንድ በትላንትናው ዕለት የ2018 ዓመተ ምሕረት አዲስ ዓመት በደማቅ ሁኔታ ተከብሮ ማለፉ ይታወሳል። ይህንኑ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ በአዲስ ዓመት መጀመሪያ ላይ የእግዚአብሔር እናት የሆነችው የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ተከብሮ ማለፉም ይታወሳል። በዕለቱ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በእርሳቸው መሪነት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Yeah. L'anno si apre nel nome della Madre di Dio. Madre di Dio è il titolo più importante della Madonna. Ma una domanda potrebbe sorgere: perché diciamo Madre di Dio e non Madre di Gesù?
ይህ አዲስ አመት የሚጀመረው የእግዚአብሔር እናት በሆነችው በማርያም ስም ነው። የእግዚአብሔር እናት የሚለው መጠሪያ ለማርያም የተሰጣት በጣም አስፈላጊ የሆነ መጠሪያ ነው። ነገር ግን ለምንድነው እርሷ የኢየሱስ እናት እንጂ የእግዚአብሔር እናት እንዴት ልትሆን ቻለች ብለን እንጠይቅ ይሆናል። ቀደም ባሉት ጊዜያት ማርያም የኢየሱስ እናት ናት የሚለው መጠሪያ ቀለል ባለ መልኩ ተቀብለው የነበረ ቢሆንም ቤተክርስቲያን ግን ማርያም የእግዚአብሔር እናት ናት ብላ ውጃለች። ለዚህም እነዚህ ቃላት ስለ እግዚአብሔርና ስለ ራሳችን ታላቅ ምስጢር እውነታን የያዙ በመሆናቸው የተነሳ ልናመሰግን ይገባል። ጌታችን በማርያም ውስጥ ከነበረበት ጊዜ ጀምሮ ለዘለዓለም ሰባዊነታችንን ተላብሶታል። ኢየሱስ ሰውም አምላክም ነው። ኢየሱስ ከናቱ የወሰደው ሥጋ ዛሬም ዘወትርም ለዘለዓለምም የኛ ሥጋ ነው። ማርያምን የእግዚአብሔር እናት ብሎ መጥራት አንድ ሕፃን በእናቱ ማኅፀን ውስጥ ሆኖ ከምትወልደው እናቱ ጋር ቅርብ እንደመሆኑ መጠን በዚህም መልክ አምላክ ለሰው ልጆች ቅርበት እንዳለው ያመለክታል ያስታውሰናልም። እናት የሚለው ቃል ቁሳካል ከሚለው ጋር ይዛመዳል። በእናቱ አማካይነት የሰማይ አምላክ የነበረው እርሱ ራሱን ዝቅ አደረገ። ከኛ ጋር ለመሆን ብቻ ሳይሆን ነገር ግን እኛን ለመምሰል ፈልጎ ወደ አንድ ቁሳካልነት ተቀየረ። ይህም ታላቅ የሆነ ተአምርና ድራማዊ የሆነ ክስተት ነው። የሰው ልጅ ካሁን በኋላ ብቻውን አይደለም። የሰው ልጅ ካሁን በኋላ ወላጅ አልባም አይደለም። ነገር ግን ለዘለዓለም የልጅነት መብት ያለው ሆኖ ይኖራል። ይህ አዲስ ዓመት የሚጀመረው በዚህ ድራማዊ በሚመስል ክስተት ነው። ይህንንም ዓመት ማርያም የእግዚአብሔር እናት ናት ብለን በማወጅ እንጀምራለን። የኛ የብቸኝነታችን መንፈስ ማብቂያ እንዳገኘ ማወቅ ደግሞ ከፍተኛ የሆነ ደስታን ይፈጥርልናል። የኛ የልጅነት መብታችን ምንም ጊዜ ቢሆን ከኛ ፈጽሞ ሊወሰድ እንደማይችል ማወቅና ውድ የሆነን ልጆች መሆናችንንም መገንዘብ በራሱ ድንቅ ነው። ጨቅላና ሕፃን የሆነው አምላክ በእናቱ እጆች ውስጥ ማረፉ ይህንንም ነጸብራቅ ወደ ራሳችን በማምጣት የሰው ልጅ ለአምላኩ ውድና የተቀደሰ መሆኑን መረዳት እንድንችል ይረዳናል። በዚህም መሰረት የሰውን ሕይወት ማገልገል ማለት አምላክን ማገልገል ማለት ነው። በእናት ማኅፀን ካለው ሕይወት አንስቶ እስከ ሽምግልና ድረስ ያለ ሕይወት ሁሉ የታመሙና የሚሰቃዩ ሰዎች የሚያስጨንቁና እንዲሁም ሌሎችን ለመጉዳት በማሰብ የሚበቀሉ ሰዎችን ሳይቀር ሕይወታቸው ውድ ነው። በመሆኑም በዚህ ሐሳብ የተነሳ መወደድና መረዳት ይኖርባቸዋል። ዛሬ በተነበበልን ቅዱስ ወንጌል እንመራ። የእግዚአብሔር እናት ስለሆነችው ስለ ማርያም አንድ ነገር ተብሏል። ማርያም ግን ይህንን ሁሉ በልቧ ይዛ ታሰላስል ነበር ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ። ሁሉንም ነገር በልቧ ይዛ ነበር። በአጠቃላይ ቀለል ባለ መልኩ እነዚህን ነገሮች ሁሉ በልቧ ይዛቸው ነበር። ማርያም ምንም ነገር አትናገርም። በዚህ በገና ሰሞን በተነበቡልን የወንጌል ምንባባት ውስጥ ማርያም የተናገረችውን አንድም ነገር አናገኝም። በዚህም ረገድ ይህች እናት ከልጇ ጋር ተመሳስላ ነበር። ምክንያቱም ኢየሱስ ሕፃን በመሆኑ የተነሳ አንድ ሕፃን ልጅ መናገር እንደማይችል ሁሉ እርሷም እንደ እርሱ ዝም አለች። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ ዕብራውያን ምዕራፍ 1 ቁጥር 1 ላይ የተናገረው ቃል ነገር ግን አሁን የተወሰነው ዘመን በደረሰ ጊዜ ዝምታን መረጠ። ሁሉም ሰዎች በፊቱ በጸጥታ የሚቆሙለት አምላክ ራሱ እንደ ልጅ በመሆን ዝም አለ። ታላቅ የሆነውም ምንም ቃል ሳይተነፍስ ነበር። ይህም የታላቅነቱ የፍቅር ምስጢር በብቸኝነቱ ይገለጻል። ይህ ዝምታና ብቸኝነት የርሱ የንግስናው መገለጫ ቋንቋዎች ናቸው። እናቱም ብትሆን የልጇን አብነት በመከተል እርሷም እነዚህን ነገሮች ሁሉ በዝምታ በልቧ ይዛ ቆየች። ይህ ዝምታ ራሳችንን መጠበቅ ከፈለግን ዝም ማለት እንደሚያስፈልገን ይናገራል። ሕፃኑ ወደ ተኛበት ጋጣ በምንመለከትባቸው ወቅቶች ሁሉ በዝምታ ማዳመጥ እንደሚኖርብን ያስተምረናል። ይህ ሕፃን የተኛበት ስፍራ መመልከት በራሱ እኛ ተወዳጅ እንድንሆን ያደርገናል። ትክክለኛውን የሕይወት ትርጉም እንድንረዳም ያደርጋል። በዝምታ ሆነን ሕፃኑ የተኛበትን ስፍራ መመልከት ኢየሱስ በልባችን ውስጥ ዘልቆ እንዲናገረን መንገዱን ይከፍታል። የእርሱ ብቸኝነት የኩራት መንፈሳችንን እንድንቀንስ ያደርጋል። እርሱ ድህነታችንን መላበሱ ደግሞ እኛ ለተላበስነው የታይታ መንፈስ ተግዳሮት ይሆናል። የእርሱ ርኅራዬ የተሞላበት ፍቅር ደንዳና የሆነውን ልባችንን ይነካል። በእያንዳንዱ ቀን ከእግዚአብሔር ጋር በዝምታ ማሳለፍ ነፍሳችንን እንድትኖር ያደርጋታል። ነፃነታችን በከንቱ ቃላትና ጫጫታ እንዲሁም በመሳሰሉ ነገሮች ነፃነታችንን እንዳናጣ ያደርገናል። ቅዱስ ወንጌል ማርያም እነዚህን ነገሮች ሁሉ በዝምታ በልቧ ውስጥ ይዛቸው ታሰላስል እንደነበረ ያውሳል። እነዚህ ነገሮች ምንድናቸው? እነዚህ ነገሮች ደስታና ሐዘን ናቸው። በአንድ በኩል የኢየሱስ መወለድ፣ የዮሴፍ ፍቅር፣ በረኞች መጎብኘታቸው፣ ያ ደማቅ የሆነ ምሽት የመሳሰሉት በጎ ነገሮችን እናገኛለን። ነገር ግን በሌላ በኩል ደግሞ ወደፊት ምን እንደሚከሰት እርግጠኛ ባለመሆን በእንግዶችም ማረፊያ ቦታ ስላላገኙ በግርግም አስተኛቸው መጠለያ አልባ በመሆናቸው የተነሳ በመገለላቸውም የተነሳ የተፈጠረው የባዶነት ስሜት ኢየሱስን በጋጣ ውስጥ መውለዷ ተስፋ አስቆራጭ የሆነ ስሜት ፈጥሮባታል። ተስፋዎችና ጭንቀቶች፣ ብርሃንና ጨለማ፣ እነዚህ ሁሉ ነገሮች በማርያም ልብ ውስጥ ይኖሩ ነበር። ታዲያ እርሷ ምንድን ነው ያደረገችው ብለን እንጠይቅ ይሆናል። እሷም እነዚህን ነገሮች በልቧ ውስጥ በማሰላሰል ከእግዚአብሔር ጋር በልቧ ትነጋገር ነበር። ምንም የደበቀችው ነገር አልነበረም። በእነዚህ ሁኔታዎች ውስጥ ሆና እንኳን እነዚህን ነገሮች እንደ መጥፈው ነገሮች አልቆጠረቻቸውም ነበር። እንዲያውም ሁሉም ነገሮች ለእግዚአብሔር ባደራ ሰጥታ ነበር። እነዚህን ነገሮችን የጠበቀችው በዚሁ መልኩ ነበር። ሕይወታችን በፍርሃት፣ በጭንቀት ወይም በአጉል እምነት ውስጥ በምትገባባቸው ወቅቶች ሁሉ ልባችንን መዝጋት ወይም ለመርሳት መሞከር ሳይሆን የሚኖርብን፣ ነገር ግን ሁሉንም ነገር አውጥተን ከእግዚአብሔር ጋር መወያየት ያስፈልጋል። በልብ ውስጥ የሚያኖረን እግዚአብሔር አምላክ በዚህ ወቅት በልባችን ውስጥ ለመኖር ይመጣል። ስለዚህም እነዚህ ነገሮች የእግዚአብሔር እናት ምስጢሮች ነበሩ። ሁሉንም ነገር በጥሩ ሁኔታ በመያዝ ወደ እግዚአብሔር ታቀርባቸው ነበር። እነዚህን ነገሮች ሁሉ በማርያም ልብ ውስጥ እንደ ነበሩ ቅዱስ ወንጌል ይናገራል። ልባችን የሰው ልጆችን ሕይወትና ፍቅር በጥልቀት እንድንመለከት የሚያደርገን የአካል ክፍል ነው። በዚህ በአዲስ ዓመት መጀመሪያ ላይ እኛም በዚህ ምድር ላይ ተጓዥ የሆንን ክርስቲያኖች አስፈላጊ ያልሆኑትን ነገሮች ከበስተጀርባችን በመተው በጣም አስፈላጊ ከሆኑ ነገሮች ጋር ወደፊት መራመድ ለመጀመር የሚረዱንን ነገሮች መከወን ይኖርብናል። ዛሬ አብነት የሚሆነን ነገር በፊት ለፊታችን ይገኛል። ይህም የእግዚአብሔር እናት የሆነችው እመቤታችን ቅድስት ድንግል ማርያም ናት። እግዚአብሔር እኛንና ቤተ ክርስቲያንን እንደ ማርያም እንድንሆን ይፈልጋል። ይህም በጣም ትሑትና ምስኪን የሆነ በቁሳዊ ሀብቶች ድሃ የሆነች ነገር ግን በፍቅር የተሞላች ከኃጢአት ነፃ የሆነችና ከኢየሱስ ጋር የተዋሃደች እናት በመሆን እግዚአብሔርን በልባችንና በጎረቤታችን ውስጥ በማኖር በሕይወታችን ውስጥ እግዚአብሔርን መጠበቅ መቻል ይኖርብናል። ይህንንም ሀብለን ለመጀመር እናታችንን እንመልከት። የልቧ ትርታ የቤተ ክርስቲያን ልብን ይነካል። የዛሬው በዓል ወደፊት መጓዝ ከፈለግን ወደ ኋላ መመለስ እንዳለብን ይነግረናል። በእጆቿ ውስጥ እግዚአብሔርን ባቀፈችው እናቱ እቅፍ ውስጥ በመሆን ሕይወታችንን እንደገና ሀብለን መጀመር ይኖርብናል። ለማርያም መሰጠት ማለት መንፈሳዊ ስነ ምግባር ማሳየት ማለት ብቻ አይደለም፣ ከአንድ ክርስቲያን ሕይወት የሚጠበቅ መስፈርት ጭምር ነው እንጂ። ይህችን እናት በመመልከት ጠቃሚ ያልሆኑ ኮተቶቻችንን ሁሉ ወደ ኋላ አሽቀንጥረን በመጣል በጣም አስፈላጊ የሚባሉ ነገሮችን መፈለግ ማለት ነው። የእናታችን ስጦታ እያንዳንዷ እናትና ሴት የሚሰጡን አይነት ስጦታ በመሆኑ ለቤተ ክርስቲያን በጣም ውድ የሆነ ስጦታ ይሆናል። ምክንያቱም ቤተ ክርስቲያን ራሷ በእናትና በሴት ስለምትመሰል ነው። ወንድ ልጅ ብዙውን ጊዜ በአጽንኦት ሐሳቦችንና ዕቅዶችን በሰው ላይ ለመጫን ይፈልጋል። ነገር ግን ሴትና ወይም እናት ሐሳቦችንና ዕቅዶችን በአንድ ላይ በማቀናጀት እንዴት መጠበቅ እንደሚቻል ያውቁበታል። በዚህም ሕይወትን ይሰጣሉ። እምነታችን ወደ ምናብ ወይም ደግሞ ሃይማኖታዊ አስተምሮ ብቻ ላይ ትኩረት ወደ ማድረግ ላይ ብቻ ያነጣጠረ ከሆነ ሁላችንም የእናት ልብ ያስፈልገናል ማለት ነው። የእግዚአብሔርን በርኅራዬ የተሞላ ልብ ማወቅ የሚፈልግ ሰው የሌሎችን የልብ ምት ማወቅ ይኖርበታል። እግዚአብሔር ከፈጠራቸው ፍጥረታት ሁሉ በላይ መልካም የሆነች እናታችን ይህንን አዲስ ዓመት በመጠበቅ የልጇን ሰላም በልባችንና ብሎም በዓለማችን ውስጥ ታኖርልን። ልጆች እንደ መሆናችን መጠን በትሕትና በኤፌሶን የሚገኙ ክርስቲያኖች ከጳጳሳቸው ጋር በመሆን ማርያምን ቅድስት የእግዚአብሔር እናት ሆይ በማለት ሰላም እንዳቀረቡላት ሁሉ እኛም በዚሁ መልክ እናታችን ቅድስት ድንግል ማርያምን የእግዚአብሔር እናት ሆይ በማለት ሰላምታ እንድናቀርብላት እማጸናለሁ። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ ጎርጎሮሳውያኑ የቀን አቆጣጠር በትላንትናው ዕለት በተከበረው የ2018 ዓ.ም አዲስ ዓመት ላይ ማርያም የእግዚአብሔር እናት በተሰኘው ዓመታዊ በዓል ላይ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
ሰላምን በተስፋ መጠበቅ እንደሚያስፈልግ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ጠየቁ። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ሰኞ ታህሳስ 23 ቀን 2010 ዓመተ ምህረት ተከብሮ የዋለውን የሰላም ቀን ምክንያት በማድረግ ባስተላለፉት መልእክታቸው ሰላምን በተስፋ መጠበቅ እንደሚያስፈልግ አሳስበዋል። ስደተኞችና ጥገኝነት ጠያቂ ሰዎች የሰላም ፈላጊዎች ናቸው ባሉት መልእክታቸው በዓለማችን ከ250 ሚሊዮን በላይ ስደተኞች እንዳሉ፣ ከነዚህም መካከል 22 ሚሊዮን 500 ሺህ ጥገኝነት ጠያቂዎች እንደሆኑ ተናግረው በሰላም እጦት ምክንያት ስደትና መከራ የሚደርስባቸውን ሰዎች በሙሉ በጸሎታቸው እንደሚያስታውሷቸው ገልጸዋል። ክቡር አባ ሚካኤል ቸርኒ በቅድስት መንበር የሕዝቦች ማኅበራዊ ሁለገብ እድገት ጽሕፈት ቤት የስደተኞችና ጥገኝነት ጥያቄዎች ክፍል ምክትል ጸሐፊ የርዕሰ ሊቃነ ጳጳሳት ፍራንቺስኮስ መልእክት መሠረት አድርገው ባሰሙት ንግግር ስደተኞችና ጥገኝነት ጥያቄዎች ሰላምን በማስፈን ሰፊ አስተዋጽኦ ማድረግ እንደሚችሉ አስታውሰዋል። ይህን ተግባራዊ ለማድረግ ግን ስደተኞችንና ጥገኝነት ጥያቄዎችን ተቀብሎ በማስተናገድ የሚያስፈልጋቸውን እንክብካቤ በማድረግና በማስተዋወቅ ከሚኖሩበት ማህበረሰብ ጋር በመተዋወቅ ኑሯቸውን በብቃትና በሰላም መምራት የሚችሉበትን መንገድ ማመቻቸት ያስፈልጋል ብለዋል። አባ ሚካኤል በማከልም ስደተኞችን መቀበል ሲባል ስደተኞችና ጥገኝነት ጥያቄዎች ብቸኝነትና መገለል እንዳይሰማቸው እያንዳንዳችን ልባችንን አእምሯችንንና መኖሪያ ቤቶቻችንም ጭምር በመክፈት በፍቅር ተቀብለን ማስተናገድ ያስፈልጋል ብለዋል። በምንኖርበት አካባቢ ስደተኛ የለም ብሎ ማሰብ ትክክል እንዳልሆነ ጠቅሰው በመልካም አስተሳሰብ አብረው በመኖር ችግራቸውንም ሆነ ደስታቸውን መጋራት ወንጌልን በተግባር የመኖር አንዱ መንገድ ነው ብለዋል። አባ ሚካኤል ንግግራቸውን በመቀጠል በተጀመረው የጎርጎሮሳውያኑ አዲስ ዓመት 2018 ዓመተ ምህረት የተባበሩት መንግስታት ድርጅት ለሁለት አበይት ዓለም አቀፍ ጉዳዮች በቂ ምላሽ መስጠት እንደሚያስፈልግ ገልጸዋል። እነርሱም ለስደተኞችና ጥገኝነት ጥያቄዎች ቋሚ ደንቦችን ማውጣት ሲሆን፣ በሁለተኛ ደረጃ ስደተኞችንና ጥገኝነት ጥያቄዎችን በተመለከተ ከቅድስት መንበር ለቀረቡት የርዕሰ ሊቃነ ጳጳሳት ፍራንቺስኮስ መልእክት ድጋፍንና ዕውቅናን መስጠት የሚሉ ናቸው ብለዋል። በቅድስት መንበር የሕዝቦች ማኅበራዊ እድገት ጽሕፈት ቤት የስደተኞችና ጥገኝነት ጥያቄዎች መምሪያ ክፍል በርዕሰ ሊቃነ ጳጳሳት ፍራንቺስኮስ መልእክት ውስጥ ስደተኞችን ተቀብሎ ማስተናገድ፣ መንከባከብ፣ ማስተዋወቅና ከኅብረተሰቡ ጋር አብረው መኖር እንዲችሉ ማድረግ በሚሉ አራት ርዕሰ ጉዳዮች ውስጥ ለተጠቃለሉት 20 ነጥቦች ከክርስቲያናዊ ድጋፍ በተጨማሪ ፖለቲካዊ ምላሽ መስጠት እንደሚያስፈልግ ተናግረዋል። የስደተኞችን ጉዳይ በተገቢ መልኩ በሥራ ለመተርጎም ኃላፊነት እንዲታከልበትና ክብር መስጠት ያስፈልጋል ብለዋል። አባ ሚካኤል በመጨረሻም ካለፈው ተሞክሮአችን በመነሳት ስደተኞችን ተቀብሎ ማስተናገድ፣ መንከባከብ፣ ማስተዋወቅና ከኅብረተሰቡ ጋር አብረው መኖር እንዲችሉ ማድረግ የሚሉ ዓለም አቀፍ ስምምነቶች የተሻሉና በጎርጎሮሳውያኑ አዲስ ዓመት 2018 ዓመተ ምሕረት ጠንክረን የምንሳተፍባቸው ሥራዎቻችን ይሆናሉ ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የአመፀኞችን ልብ እግዚአብሔር እንዲያስተካክለው በጸሎት ተማጸኑ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በግብፅ ዋና ከተማ ካይሮ ውስጥ ከአሸባሪዎች በተሰነዘረው ጥቃት የተገደሉትን 12 ክርስቲያኖችን በጸሎታቸው አስታውሰው የአሸባሪዎችንም ልብ እግዚአብሔር እንዲያስተካክለው እሁድ ባሳረጉት የእኩለ ቀን ጸሎታቸው ተማጽነዋል። ባለፈው አርብ በካይሮ ውስጥ በአንድ ኮፕት ኦርቶዶክስ ቤተ ክርስቲያን ውስጥ በነበሩት ክርስቲያኖችና በከተማይቱ በሌላ አካባቢም ንብረትነቱ የክርስቲያን ግለሰብ በተባለ የንግድ ማዕከል ላይ አሸባሪዎች ባደረሱት ጥቃት በድምሩ 12 ሰዎች መገደላቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጥቃቱ የሞቱትን ሰዎች ነፍስ እግዚአብሔር በምሕረቱ እንዲቀበል ለቆሰሉትና ለመላው ኅብረተሰብ በሙሉ አጋርነታቸውን ገልጸው የአመፀኞችንም ልብ እግዚአብሔር ወደ መልካም እንዲቀይር በጸሎት ተማጽነዋል። በደቡባዊው ካይሮ በሚገኘው የኮፕት ኦርቶዶክስ ቤተ ክርስቲያን ላይ ጥቃት ካደረሱት ታጣቂዎች መካከል ሦስቱ በመንግሥት የጸጥታ አስከባሪዎች መገደላቸው ታውቋል። በግብፅ ከዚህ በፊት በአናሳ ኮፕት ኦርቶዶክሶች ላይ በተሰነዘረው ጥቃት 100 ሰዎች መገደላቸውና በርካታ ሰዎችም መቁሰላቸው የሚታወስ ሲሆን ይህን ጥቃት ተከትሎ የግብፅ መንግሥት የአስቸኳይ ጊዜ አዋጅ መደንገጉና ወደ ከተማዋ በሚያስገቡ ዋና ዋና መንገዶች ጠንካራ የጸጥታ አስከባሪ ኃይልን በማሰማራት ጥብቅ የፍተሻ ኬላዎችን ማቆሙ ይታወሳል። የቅዱስነታቸው ጸሎት በጥቃቱ ሰለባ ለሆኑት ሰዎች ብቻ ሳይሆን በመላው የአገሪቱ ክፍሎች ሰላም እንዲወርድ እንደሆነ ታውቋል።
That's why.
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
It's a gun. Yeah.